የደረሰውን አደጋ ወደሚመለከት ርዕስ ነው የምንሻገረው። የቦምብ ፍንዳታውን አስመልክቶ ሲሆን ጥቃቱን ተከትሎ በሰዎች ሕይወት ላይ የደረሰውን አደጋ በሚመለከት የጤና ጥበቃ ሚኒስትሩን ዶክተር አሚር አማንን እና የፌዴራል ፖሊስ ኮሚሽነር ዘይኑ ጀማልን አነጋግርሻል። ማምሻውን ነው ያገኘሻቸው። የጉዳቱን መጠን የሚያሳዩ አሃዛዊ መረጃዎች ቀኑን በመለዋወጥ ላይ ነበሩና እንዴት ነው አሁን የቅርብ ሰዓቱን ነው አንቺ ያገኘሽው? ምን ይመስላል?
አዎ እንግዲህ አሉላ፣ ቀን በተለይ አደጋው ከደረሰ በኋላ የነበረው ቁጥር ይወጡ የነበሩ የቁጥር መረጃዎች በየሰዓቱ እየተቀያየሩ ነበረ። እነዚህም ሁለት ኃላፊዎች ለድረገጻችንና ፌስቡክ ገጻችን ላይም ሲሰጡን ነበር መረጃና ቁጥሮች ሲለዋወጡ ነበር። አሁን ማምሻውን ወደ ስቱዲዮ ከመግባታችን በፊት እስቲ ያለው ነገር ምንድን ነው ብዬ ነው የጠየኳቸው። ዶክተር አሚር የጤና ጥበቃ ሚኒስቴር ከሚያብራሩበት ይጀምራል።
አጠቃላይ በዚህ ከጉዳቱ ጋር በተያያዘ የታዩ ሰዎች 156 ሰዎች ናቸው። ከነዛ ውስጥ አስሩ እና በጽኑ ሁኔታ የታመሙ ነበሩ። ከአንድ ሰው ደግሞ ህይወቱ አልፏል። ከአስሩ ውስጥ አሁን አንዱ ተሽሎት ወደ ኢንፔሽንት ዋርድ ትራንስፈር አለ። ስለዚህ በአሁኑ ሰዓት ምሽቱ አንድ ሰዓት ላይ ባለው መረጃ አጠቃላይ 156 ሰዎች ነው የታዩ። ከዛ ውስጥ ዘጠኙ በጽኑ የታመሙ ናቸው። አንድ ሰው ደግሞ ሙቷል።
ዶክተር አሚር አያይዘው መረጃዎች እየተጣሩ ለህዝብ ይፋ እንደሚደረጉና ተገቢውም ሕክምና እየተደረገ መሆኑን ተናግረዋል። በሌላ በኩል የዛሬውን ፍንዳታ በተመለከተ ማብራሪያ እንዲሰጡን የፌዴራል ፖሊስ ኮሚሽን ኮሚሽነር ጀነራል ዘይኑ ጀማልን ማምሻውን አነጋግሬያቸው ነበር።
እንግዲህ እስካሁን ባጣራ ነው የእጅ ቦምብ መተወረወረው ምን አይነት የእጅ ቦምብ ነው የሚለውን ነገር ሲጠራ የመመሪያ ቡድን ተቋቁሞ እየተጠራ ነው ያለው። ግን በዚህ በተወረወረ የእጅ ቦምብ በቀጥታና በተዘዋዋሪ በአጠቃላይ 165 የሚሆኑ ሰዎች ላይ ጉዳት ደርሷል። ጉዳቱ እንግዲህ በሁለት አይነት የደረሰ ነው። አንዱ ቀጥታ በቦምቡ ፍንጣሪ የተጎዱ ሰዎች አሉ። ሌላው ደግሞ በመረጋገጥ ወድቀው ጉዳት የደረሰባቸው ሰዎች አሉ። 15 ከባድ ጉዳት ደርሰባቸው በሕክምና ላይ ሲረዱ ከቆዩት መካከል የአንዱ ችግረኛ ሕይወቱ አልፏል።
ሆስፒታል ሕክምና እየተደረገላቸው እንደሆነ ተሰምቷል። የት ሆስፒታል ያሉት እና ሁሉም 165ቱም ናቸው ሕክምና እየተደረገላቸው ያሉት?
አብዛኞቹ ቀላል ጉዳት የደረሰባቸው ሕክምና ተደርጎላቸው ወጥተዋል። ቤተሰቦቻቸው ይዘዋቸው ሄደዋል። አሁን የሚቀሩት ቁጥራቸው በትክክለኛ ዳታ የለኝም፣ ግን እንደነገርኩት 15ቱ በከፍተኛ ደረጃ ጉዳት የደረሰባቸው ስለሆነ ያው ተኝተው የሚታከሙ ናቸው። ጥቁር አንበሳ፣ ምኒልክ፣ ዘውዲቱ፣ ሌሎችም የመንግስት ሆስፒታሎች ተቀብለው ወደ 6-7 የሚሆኑ ሆስፒታሎች ውስጥ የተለያዩ ሰዎች ገብተው ታክመዋል እና ይወጡ አሉ። ከፍተኛ ጉዳት የደረሰባቸው ደግሞ
ፍንዳታውንስ ያደረሰው ሰው ወይም የእጅ ቦምቡን ይዞት የነበረው ሰው በምን አይነት ሁኔታ ላይ ነው ያለው?
ቦምቡ እንግዲህ ወርውረዋል ተብለው የሚጠረጠሩ ሰዎች ወይም አብረው አቀነባብረዋል ተብለው ከሚጠረጠሩ ሰዎች መካከል 6ቱን ያህል ይዘናል። ምርመራው እየተጣራ ነው ያለው። የምርመራ ቡድን አቋቁመን ምርመራው ተጣርቶ ምርመራው ውጤት ህዝቡ እንዲያውቀው የማድረግ ስራ ፖሊስ ይሰራል በቀጣይነት ማለት ነው።
ያልፈነዳ መሳሪያ ወይም ቦምቦች እየተገኘ አለ?
እስካሁን ድረስ በደረሰን መረጃ እንዲህ አይነት ነገር አላገኘንም።
ፖሊስ መኪና ውስጥ የመሳሪያ መያዣ ሻንጣ፣ እንደዚህ አይነት ነገር በማህበራዊ ሚዲያ በምናያቸው ፎቶዎች እና ቪዲዮዎች ላይ አሉ። እሱስ ምንድን ነው?
ብዙ ያው የምርመራ ቡድኑ በጣም ፕሮፌሽናል በሆነ መንገድ አጣርቶ ካልሆነ መስጠቀር አሁን እኔ ህዝቡንም አጠቃላይ ህዝቡም ኦዲየንሳችንም ቢሰማ ይሻላል ብዬ ወይም ደግሞ ቢወስደው ይሻላል ብዬ የምመክረው የምርመራ ውጤት ከደረሰ በኋላ ወይም ደግሞ የምርመራ ውጤቱ የደረሰበት ደረጃ በምናሳብቅበት ወቅት የምንሰጠው ሴንትራላይዝድ የሆነ ኢንፎርሜሽን ላይ ቤዝ ቢያደርግ የተሻለ ይመስለኛል። አሁን የብዙ የተለያዩ የሚነገሩ ነገሮች ሊኖሩ ይችላሉ እና ያልተጣሩ ስለሆኑ ይሄ ነው ብሎ መናገር በጣም አስቸጋሪ ነው። ሲሆን
ጠቅላይ ሚኒስትሩ እንግዲህ ደህና መሆናቸውን በመግለጫቸው ታይቷል፣ መግለጫ ሰጥተዋል። ይሄ ጥቃት ግን ወደ እሳቸው የተነጣጠረ ነበር ማለት ይቻላል?
እንደዚህ አይነት እኛ በቀላሉ የምናየው ጥቃት አይደለም። እንዲህ ጠቅላይ ሚኒስትሩ ይገኙበታል፣ ለእሳቸው ምስጋና ሊያቀርብ በወጣ ህዝብ ላይ እሳቸውን በተገኙበት እንግዲህ ንግግር በሚያደርጉበት መድረክ ላይ ብዙም ከመድረኩ ባራቀ ሁኔታ እንዲህ አይነት ነገር መፈጸሙ ገና ተጣርቶ ማን ላይ ነው ኢላማ ያደረገው የሚለውን ነገር በምርመራ ውጤቱ መሰረት የሚገለጽ ቢሆንም እንዲህ ብለው የሚገምቱ ሰዎች ሲገምቱ ብዙ ነገርም አይሆንም።
እንግዲህ ኮሚሽነር ያ ወደ ዴሞክራሲያዊ መንገድ እየተሸጋገረች ነው፣ ለውጡ እንዳይሰናከል የለውጡ አካል ለመሆን የሚል ነው ሰላማዊ ሰልፉ የነበረውና የሚያስተላልፉት መልእክት ካለ ለቀጣይ ሂደቶች?
ህዝቡ በጣም የሚገርምሽ ነገር ይሄ ትልቅ ኢቨንት ነው። ከአራት እስከ አምስት ሚሊዮን ህዝብ ነው አዲስ አበባ ከተማ ላይ ወጡ ያጥለቀለቀው። በጥሩ ስሜት ጠቅላይ ሚኒስትሩን ኢትዮጵያ የያዘችውን መንገድ በጠቅላይ ሚኒስትሩ መሪነት እየተደረገ ያለ ጉዞ አፕሪሼት በማድረግ ነው ህዝቡ የወጣው። በጣም ጨዋነት የተላበሰ መንገድ ነው ህዝቡ የወጣው። ትልቅ ህዝብ ነው፣ ሊመሰገን የሚገባው ህዝብ ነው። እንግዲህ ይሄ ህዝብ ዛሬ ያሳየው ጨዋነት፣ ወደ ሰፊነት ግሩም ከተከሰተ በኋላ ተመልሶ ወደ ቤቱ ነው የገባው እና ይህን ያሳየው ጨዋነት፣ ወደ ሰፊነት መቀጠል እንዳለበት ጠቅላይ ሚኒስትሩን ቅድም ጥያቄያቸው አቅርበዋል። እኛም እንደ ጸጥታ አካል እንደ ፖሊስ ህዝቡ እነዚህ እኩይ ተግባር እኩይ ድርጊት እየፈጸሙ የሀገራችንን ሰላም የተጀመረውን ጥሩ ጉዞ ጥላሸት ለመቀባት ጥረት የሚያደርጉ ኃይሎችን የማጋለጥ ስራ ከፖሊስ ጎን በመሆን እንዲሰራ እና ቀጣይ ጉዞአችን ብሩህ እንዲሆን ተስፋችን ብሩህ እንዲሆን የሁላችንም የጋራ ትብብር ይጠይቃል። ፖሊስ ህዝቡን የመከላከል ኃላፊነት ብቻ ይዞ እየሰራ መሆኑን ህዝቡ ተገንዝቦ ከፖሊስ ጋር ተገቢውን ትብብር እንዲያደርግ መልእክቴን አስተላልፋለሁ።
የፌዴራል ፖሊስ ኮሚሽን ኮሚሽነር ዘይኑ ጀማል ለሰጡን ማብራሪያ በአሜሪካ ድምጽ ስም በጣም አመሰግናለሁ።
እኔም በጣም አመሰግናለሁ።